የዜና መጽሔት
ዛሬ የኢትዮጵያ አርበኞች ድል 85ኛ ዓመት መታሰቢያ ታስቦ ውሏል። ሚያዝያ 27 ኢትዮጵያውያን የፋሽስት ወረራን በህብረትና በአርበኝነት ተጋድሎ የቀለበሱበት ዕለት ነው። ይህ ድል ኢትዮጵያውያን ላይ ከፍተኛ ውድመት እልቂት ከደረሰና መስዋዕትነት ከተከፈለ በኋላ የተገኘ ሲሆን የወቅቱ ህዝብ አንድነት ለድሉ ጉልህ ሚና እንደነበረው ይታመናል። ለመሆኑ ኢትዮጵያ በዚህ ወቅት ይህንን ድል መሸከም የሚችልና አንድነትን የሚያጎላ ትውልድ አላት? የአዲስ አበባው ወኪላችን ሰለሞን ሙጬ ዘገባ አለው።
ጤናና አካባቢ።
ጤና ይስጥልኝ የዝግጅታችን ተከታታዮች። በዛሬው ዝግጅታችን በአሶሳ ከ3 አስርት ዓመታት በላይ በአካባቢ ጥበቃ ስራ ላይ ተሳተፉና በርካታ ሄክታር የተራቆተ መሬት በደንብ
ይቅርታን ጠይቃለን ለተፈጠረው የቴክኒክ ብልሽት። አሁን ወደ ዘገባው እናልፋለን።
ሚያዝያ 27 ቀን 1933 ዓመተ ምህረት ኢትዮጵያን ለአምስት ዓመታት ወሮ የቆየው የፋሽስት ጣሊያን ኃይል ተሸንፎ የወጣበት ቀን ነው። በወቅቱ በነበሩ ኢትዮጵያውያን አርበኞች ብርቱ ተጋድሎ የተገኘው ይህ የድል ቀን ዛሬ 85 ዓመት ሞላው። ይህ የኢትዮጵያውያን ድል ሁለተኛው የዓለም ጦርነት በአፍሪካ ምድር የማብቃቱ እውን ማሳያ ጭምርም ነበር። በዚያን ጊዜ ኢትዮጵያ በሁለተኛው የዓለም ጦርነት የአንድነቱ ጎራ አባል በነበረችው እንግሊዝ ድጋፍ ጭምር ነው ይህንን ድል የተቀዳጀችው።
እኛ ተረክበን ሙተን ድነን ነው ያቆየናት። ብዙ ነገር ደክመንላታል። ለዚች ሀገር ብዙ ነገር ሰውነታችን በጥይት ተበሳስቶ ደክመንላታል። ነገር ግን አሁን ግን ስናየው አገር የሚረከብ ሳይሆን ገንዘብ የሚረከብ ወጣት አለ።
ርዕሰ ብሔር ታዬ አጽቀሥላሴ መሀል አዲስ አበባ 4 ኪሎ የአርበኞች ሐውልት በቆመበት ድላችን ሐውልት ላይ ዛሬ ባደረጉት ንግግር የምናከብረው የድል እንጂ የነጻነት ቀንን አይደለም ብለዋል። እንዲህ ያለው መልእክት በሚተላለፍባት ኢትዮጵያ ግን አንድም ከጎሳ በሌላ በኩል ከሃይማኖትና ከታሪክ መነሻ እነሱ እንዲሁም እኛ የሚሉ ሽኩቻዎች ይታያሉ። እነዚህ እውነታዎች የግጭትም የጥቃትም መነሻ ሆነው ሰው ሲገደልባቸው ከኖረበት ሲፈናቀልባቸውም ይታያል። በመሰረታዊ ጉዳዮች ላይ መግባባት እያቃተም ሀገራዊ ምክክር ኮሚሽን ተቋቁሞላት ምክክር ላይ ትገኛለች። ያነጋገርናቸው ሰዎችም ለእነዚህ ሀቆች አብነት ናቸው።
ለአገር መቆርቆር መተባበር የለም። ግን ኦሮሞና አማራ አንድ ነው። ምንም የሚለየው ነገር የለም። ይሄ ኦሮሞ ነው፣ ይሄ አማራ ነው፣ ጎረቤት ነው። እርስ በርስ እያጣሉ የቆሙ ሰዎች እነሱ መመታት አለባቸው።
የኢትዮጵያ ሕዝብ ግን በአገሩ ጉዳይ የማይደራደር አገሩን ወዳድ አንድነቱ የተጠናከረ ነው። አሁን ግን ትንሽ ክፍተት ለማምጣት የዘረኝነት አረንቋ ውስጥ የገባ ይመስላል። ይሄ ሊጠቅም የማይችል ኋላ ቀር አስተሳሰብ የወረደ ነው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይህንን የድል ቀን አስመልክተው በጽሁፍ ባጋሩት መልእክት ሚያዝያ 27 ቀን ኢትዮጵያውያን ጀግኖች አርበኞች የፋሽስትን ወረራ የቀለበሱበትና የኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው ሲሉ ጽፈዋል። አክለውም ለአርበኝነት በሰጡት ብያኔ ከራስ ወዳድነት የነጻ መስዋዕትነት መሆኑን ጠቅሰው አርበኝነት የራስን ጥቅም ለሀገር ጥቅም ሲባል መተው፣ የግል ክብርን፣ የግል ስልጣንንና የግል ጥቅምን መሰዋት ነው ብለዋል። ለመሆኑ ኢትዮጵያ በዚህ ወቅት ይህንን ድልም ሆነ በህብረት የተገኘን ነጻነትን የማስጠበቅ ተጋድሎ መሸከም የሚችልና አንድነትን የሚያጎላ ትውልድ አላትን? ትውልዱስ ይህንን ካላደረገ መወቀስ የሚገባው ነውን?
ዛሬ ኑሮ ተወዷል። ወጣቱ ምን ያርግ ምን ያርግ? አንተ ወጣት ነህ። ወጣቱ ተቸግሯል። የኔ ልጅ
ይሄ ትልቅ መሰረት ያለው ነገር ነው። ተተኪው ትውልድ በጥሩ ሁኔታ ሊሄድበትና ሊረከበው የሚገባ ነገር ቢኖር ይሄ ነው። አብሮነት፣ አንድነት፣ ተቻችሎ ማደር፣ ተፋቅሮ ማደር፣ መተዛዘን ግን አይደለም ለእኛ ሀገር ለሌላም ሀገር አስተዋጽኦ አለው።
የናዚ ጀርመኑ ቁልፍ አጋር የነበረችው ፋሽስት ጣሊያን ምንም እንኳን ኢትዮጵያውያን በአድዋ ድል ያደረሱባትን ከባድ ሽንፈት መበቀል ዓላማ ብታደርግም የአምስት ዓመቱ ወረራ ዓለም ላይ ወደር የሌለው እልቂትና ውድመት ያደረሰው የሁለተኛው የዓለም ጦርነት አካል እንደሆነ ይታወቃል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
ቀጣዩ ዘገባችን ወደ ወሎ ነው የሚወስድን። በመጪው 7ኛው አገራዊ ምርጫ በደቡብ ወሎ ዞን የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች ገዢው ፓርቲ የመንግስት መዋቅርን በመጠቀም እያደረሰብን ያለው ተጽዕኖና በአካባቢው ያለው የጸጥታ ስጋት ለምርጫ ቅስቀሳችን እንቅፋት ሆኖብናል ሲሉ ተናግረዋል። ፓርቲዎቹ በተለይ የመንግስት የሥራ ኃላፊዎች ከምርጫ ቦርድ መመሪያ ውጪ በፓርቲ ሥራ መጠመዳቸውና ዜጎችን ባስገዳጅነት የመመዝገብ ተግባር እየተከናወነ መሆኑ የምርጫውን ታማኝነት ጥያቄ ውስጥ እንደሚከተው ገልጸዋል። የዶቼ ቬለው ኢሳያስ ገላው ከወሎ ዝርዝሩን ይዟል።
በመጪው 7ኛው ሀገር አቀፍ ምርጫ የሚሳተፉ የፖለቲካ ፓርቲዎች በደቡብ ወሎ ዞን የጸጥታ ችግርና የገዢው ፓርቲ ተጽዕኖ ለምርጫ ስራቸው እንቅፋት መሆኑን ገለጹ። ለመጀመሪያ ጊዜ የሚሳተፈው የወሎ ዲሞክራሲያዊ ፓርቲ ገዢው ፓርቲ የመንግስት መዋቅርን በመጠቀም ተጽዕኖ እየፈጠረ ነው ሲል የፓርቲው የደቡብ ወሎ ዞን ተጠሪ አቶ መሐመድ የሱፍ ይናገራሉ።
ደቡብ ወሎ ዞንም ደሴ ከተማ አስተዳደርም የጋራ ምክር ቤት አለን። በጋራ ምክር ቤት አንስተን ገምግመናል። ለምሳሌ 1-3 ምሉታ ደረጃጀት ነበር ለካርድ ማውጣነት ተጠቀ ሙበት። ነገር ግን አሁን ወደ ምዕራብ ወሎ አካባቢዎች የሆኑ ተግዳሮቶች አሉ።
በሌላ በኩልም የደቡብ ወሎ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የኢዜማ ህዝብ ግንኙነት ኃላፊ የሆኑት ሻምበል ደምሌ ተረፈ አሁን ያለው የቅድመ ምርጫ ሂደት እንከን ያለበት መሆኑን ገልጸው ገዢው ፓርቲ ከካርድ ማውጣት ጊዜ ጀምሮ እስካሁን ድረስ ሰዎችን በአስገዳጅነት እየመዘገበ ነው ይላሉ።
ገዢው ፓርቲ በየቤቱ እየገባ ነው የሚቀሰቅሰው። አሁን ራሱ እኮ ምርጫ ካርድ ካለቀ በኋላ በየቤቱ እየተዞረ እየተመዘገበ ነው። ምዝገባው ምን አስፈልግ እኛ ዝም ያልነው አቅም ስላጣን በየቤቱ እየተገባ ምርጫ አሁን ቅስቀሳ ነው እንጂ በየቤቱ እየገባ ስም ዝርዝር አትወስድ። ያ ማለት ምርጫውን ታማኝነት ያሳጣዋል ማለት ነው።
አሁን ያለው የጸጥታ ሁኔታ በተወሰነ መልኩ መሻሻል የታየበት ነው የሚሉት የወሎ ዲሞክራሲያዊ ፓርቲ የደቡብ ወሎ ዞን ተጠሪ አቶ መሐመድ የሱፍ እንደ መቅደላ ባሉ ወረዳዎች ግን ገዢው ፓርቲ ስህተቶችን እየፈጸመ መሆኑን ይናገራሉ።
ከታጠቀው ኃይልም ያው ማስጠንቀቂያ ነበር ከዚህ ቀደም። እሱን የጸጥታ ኃይል ስራ ሰርቷል ይመስለኛል። ብዙም ማስተማማኝም ነው ባይቻልም 50-50 ሆኗል። ነገር ግን ውስጥ ያለው ገዢው መንግስት የሚሰራቸው ስህተቶች አሉ። አሁን ምዕራብ ወረዳ ላይ ምናምን እኔ ምዕራብ ወረዳ ነው የምወዳደረው አሁን መደላ ወረዳ ላይ እዛ ላይ የተሰሩ ስህተቶች አሉ። እሱን አሁን ቀጣይ እሁድ በጋራ ምክር ቤት እናነሳቸው ቀጠሮ ይዘናል።
የመንግስትና የፓርቲ ስራዎችን ለይቶ ማስኬድ አልተቻለም የሚሉት ሻምበል ደምሌ ተረፈ የመንግስት የስራ ኃላፊዎች ከምርጫ ቦርድ መመሪያ ውጭ በፓርቲ ስራ መጠመዳቸው የህዝብን አገልግሎት መስጠት እንዲያቆሙ አድርጓቸዋል ይላሉ።
ከስራ ውጭ መሆን አለበት የሚለውን ምርጫ ቦርድ ከስራ ውጭ ሆኖ ስራው መስራት አለበት የሚለው ተወዳዳሪውን ብቻ እጩውን 3 ወር ፍቃድ አለው። ከሱ የአመታዊ ፍቃድ ውጪ 3 ወር 4 ወር ፍቃድ አለው። ያ አካል ብቻ ነው ወጥቶ ስራ መስራት ያለበት። አሁን ግን የመንግስት መስሪያ ቤቶች ላይ ሹማምንቶች፣ የጽህፈት ቤት ኃላፊዎች፣ አባሎች በተለያየ መንገድ ገብተው ህብረተሰቡ ውስጥ ተሰብስበው ስራ እየሰሩ ነው። ምን እንደሚሰሩ አናውቅም። ምርጫው መጨረሻ ላይ ምን ይሆናል ደግሞ አብረን እናየዋለን።
ከካርድ አወጣጥ ጀምሮ ያየናቸው ችግሮች አሉ የሚሉት የወሎ ዲሞክራሲያዊ ፓርቲ የደቡብ ወሎ ተጠሪ የቅድመ ምርጫ ሂደቱ አንዳንድ ተግዳሮቶችን እያስተናገደ ነው ይላሉ።
ምርጫው መጨረሻው ይታይ። አሁን ካርድ አወጣጡ ያው ችግር አለ እኮ ብዙ ነእሰን የያዝናቸው ችግሮች አሉ። ምርጫው በተለያዩ ነገሮች ውስጥ ችግር አለ። እንግዲህ ያው እንደ በፊቱም አሁን ኮሮጆ ግል በጣም ምናምንም ይመጣል ብዬ አላስብም። ነው ጠንካራ ታዛቢዎችን እዛ እናስቀምጣለን እኛ። ከላይም የፌዴራል መንግስቱ አሁን የዛ አይነት አመለካከት አለው ብዬ አላምንም። ያው መንግስታቶች ይለያያሉ።
አሁን ላይ በደቡብ ወሎ ዞን የምርጫ ሂደቱ አስቻይ ያልሆነባቸው ቦታዎች ቢኖሩም አብዛኛዎቹ አካባቢዎች ግን ምርጫ ለመከወን የሚያስችሉ መሆናቸውን ነው ሻምበል ደምሌ ተረፈ የሚገልጹት።
አስቻይ ያልሆነ ቦታ ላይ ምርጫ የለም። ለምሳሌ የምጠቅስልህ ነገር ደላንታ ምርጫ አለ። በእርግጥ ወጣ ገባ ነው፣ ግን ለምርጫ የሚያስቸግራቸው ነገር የለም። ምዕራብ ወረዳ ስትሄድ አሁን መቅደላ ላይ ችግር አለ። ማሻ በተለይ ይገባሉ ይወጣሉ። ምርጫውም ካርድ እንዴት ተመረጠ እንዴት ተያዘ የሚለውም ያጠራጣሪ ነው። ቃሉ ሁለት ቃሉ አንድና ቃሉ ሁለት ወይ ናምባ አካባቢ ላይ ክትትል እያደረግን ነው። ግን ደግሞ ካርዱ እንዴት ብሎ ተመዘገቡ እንዴት ብሎ ወጡ ያ ችግር ባለበት የሚለው መረጃ የለም። ይህ መረጃ የሚያቆማንም ምርጫ ቦርድና ገዢው ፓርቲ ናቸው። መንግስት የተቆጣጠራቸው ቦታ ላይ ምርጫ አለ ብለን የምናስበው።
በደቡብ ወሎ ዞን በሚንቀሳቀሱ የተፎካካሪ ፓርቲዎች ቅሬታ ዙሪያ ሀሳብ እንዲሰጡን በአማራ ክልል የብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊን ለማግኘት ያደረግነው ጥረት አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው።
የኢትዮጵያ መንግስት የነዳጅ ጀርቻሮ መሸጫ ዋጋ ላይ ትናንት ጉልህ ጭማሪ አድርጓል። መንግስት ዓለም ላይ በተከሰተ አስገዳጅ ጫና ይህንን እርምጃ መውሰዱን እንደሚገነዘቡ የጠቀሱ የምጣኔ ሀብት ባለሙያ ሁኔታው አደጋ እንዳይፈጥር ስጋታቸውን ገልጸዋል። ሰለሞን ሙጬ ከአዲስ አበባ ዘገባ አለው።
የኢትዮጵያ መንግስት ከትናንት ሚያዝያ 26 ቀን 2018 ዓመተ ምህረት ጀምሮ ከፍተኛ የዋጋ ለውጥ የታየበት የነዳጅ ምርቶች የችርቻሮ መሸጫ ዋጋ ክለሳ አድርጓል። የዓለም የነዳጅ ዋጋ መነሻን በማድረግ ይህ ውሳኔ ስለመተላለፉም ተገልጿል። በዚሁ መሰረት ምርቱን ለመግዛት ከፍተኛ የተሽከርካሪ ሰልፍ የሚታይበት ነጭ ናፍታ ከአንድ ወር በፊት ተስተካክሎ ከነበረው 163 ብር የአንድ ሊትር መሸጫ ዋጋ ወደ 180 ብር ከፍ ተደርጓል። በሊትር 142 ብር የነበረው የቤንዚን ዋጋም በአንጻሩ 23 ብር ገደማ ተጨምሮበት 167 ብር እየተሸጠ ነው። ኬሮሲንና የአውሮፕላን ነዳጅ ደግሞ ከእጥፍ በላይ የዋጋ ጭማሪ ተደርጎባቸዋል። ዛሬ በአዲስ አበባ የተለያዩ አካባቢዎች ተዘዋዙረን ባደረግነው ምልከታ ማደያዎች በዚህ የዋጋ ማሻሻያ መሰረት ግብይት እያከናወኑ ነው። እንዲያም ሆኖ በየነዳጅ ማደያው በተለይ ናፍታ ለመቅዳት የሚታየው ኪሎሜትሮችን ጭምር የሚያካልል ረጃጅም ሰልፍ አልቀነሰም። በየማደያው የትራፊክ ተቆጣጣሪና የመደበኛ ፖሊሶች የሲቪል መንገድ ትራንስፖርት ሰራተኞች እንቅስቃሴም ከሰሞኑ እንደነበረው በጉልህ ይታያል። የኢኮኖሚ ባለሙያው ዶክተር አጥለው አለሙ በዚህ ጭማሪ ላይ ጠይቀናቸው በሰጡት አስተያየት የነዳጅ ምርቶች የመሸጫ ዋጋ ጭማሪው ኢኮኖሚውን ያዳክማል የሚል ሀሳብ አላቸው።
ዋጋ በጨመረ ቁጥር ሌሎች ነገሮች እንዳሉ ሆነው ፍጆታችን ይቀንሳል። ለምን? ከአቅማችን በላይ እየሆነ ስለሚሄድ ማለት ነው። ይሄ እንግዲህ ከጊዜ ወደ ጊዜ በነዳጅ ተጠቃሚ የሆኑት ክፍሎች ለአገልግሎት ሰጪዎች፣ አምራቾች ሲሆኑ በነዳጁ ምክንያት የሚመጣባቸውን የዋጋ ጭማሪ በተጠቃሚው ላይ ይችሉታል። ነጋዴም ከሆነ በተጠቃሚው ላይ ይችሏል። መጨረሻ ላይ ጉዳቱ ተሸካሚ የሚሆነው ተጠቃሚው ነው። ኢኮኖሚውን ግን ያዳክማል።
ሌላ ያነጋገርናቸው የዘርፉ ባለሙያ ሁኔታው የሙያ ትንታኔ እንኳን ለመስጠት የሚያስቸግር እርምጃ መሆኑን ጠቅሰዋል። ምን እንደታሰበም ግልጽ አልሆነላቸውም። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት መንግስት በወር ለነዳጅ 20 ቢሊዮን ብር ይደጉማል ብለው ነበር። እኒሁ ባለሙያም መንግስታት የነዳጅ ዋጋን ለመጨመር ዓለም አቀፍ ጫና ሲኖርባቸው ድጎማን በማድረግ ጫናው ዜጎችን እንዳይጎዳ ማድረግ አለባቸው፣ ግዴታቸውም ነው ብለዋል። መንግስት የህዝቡን ጫና መሸከም የሚችልባቸውን አማራጮች መውሰድ እንዳለበትም በመጠቆም የኢኮኖሚ ባለሙያው ዶክተር አጥላው አለሙ በበኩላቸው መንግስት ምርጫው ይህ ቢሆን ኖሮ ያንን ማድረግ አይከብደውም ነበር ይላሉ።
መናፈሻዎች ላይ፣ ጥሩ መንገዶች ላይ፣ አበባዎች ላይ፣ ሳሮች፣ እንደዚህ በጥሩ የከተማ ማስዋብ ምናምን ነው ፕራዮሪቲ እንጂ በግለሰቦች ኑሮ ላይ ያለውን ነገር ከማሻሻል አንጻር ስራ ከመፍጠር አንጻር ስፖርቱም ተሻሽሎ ነዳጁንም ሆነ ሁሉንም በርካሽ በዝቅተኛ ዋጋ የምናስገባበት ዘዴ መቀየስ ላይ ትኩረት ወደዛ ላይ አይደለም፣ ትኩረት ሌላ። ሌላው ደግሞ ይሄ በሀገሪቱ ውስጥ ሰላም የለም። ብዙ የኢኮኖሚውን አካል የወሰደ ለዛ ፐርፐዝ የማዋል ነገር ጸጥታ ማስከበር ይባላል። ብዙ ጦር አለ፣ እዚህ ያለ ይሄ ነገር መንግስት የመረጠው መንገድ።
በሌላ በኩል የኢትዮጵያ ብር ከሚገባው በላይ አቅም ማጣቱና ገበያ መር የምንዛሬ ስርዓቱ ይህንን በየወሩ የሚደረግ የነዳጅ ዋጋ ጭማሪን ይዞ እንደመጣም የኢኮኖሚ ባለሙያው ያምናሉ።
የምንዛሬው አለጊዜው አላቅማችን በገበያ ይወሰን ተብሎ የመጣው ነገር እንደዚህ አይነት ነገር አስከትሏል።
ዩናይትድ ስቴትስ እና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት ክፉኛ የታጎለው የዓለም የነዳጅ ግብይት አስከፊ ውጤት እንደሚኖረው ከዚህ ቀደም ያነጋገርናቸው የዲፕሎማሲ ተንታኝ ለዶቼ ቬለ ገልጸው ነበር።
ድህረ ጦርነት የኢኮኖሚ ሁኔታው፣ የዓለም አቀፍ ስርዓቱ ሁኔታው በብዙ እንደተናወጠ ችግር ውስጥ እንደገባ ነው የሚቆየው።
ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባም።
የጀርመን መራሄተ መንግስት ፍሬድሪክ መርስ ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ 5000 የአሜሪካ ወታደሮች ከጀርመን ጦር ሰፈር ለማውጣት ማቀዳቸው የሚያስደንቅ እንዳልሆንም መናገራቸው ይታወቃል። እንዲያም ሆኖ አውሮፓ ኃይሉን ለማጠናከር መወሰኑን ትናንት አርሜኒያ ላይ የተሰበሰበው የአውሮፓ ህብረት እና የሰሜን አትላንቲክ ቃል ኪዳን አገሮች የኔቶ ዋና ጸሐፊ ማርክ ሩቶ መናገራቸው ይታወቃል። በአውሮፓ ህብረት መቀመጫ ብራስልስ ላይ የሚገኘው የዶቼ ቬለ ወኪል ገበያው ንጉሴ ዘገባ አለው።
የአሜሪካ የጦር ሚኒስቴር ፔንታጎን በጀርመን ከሰፈሩት ወታደሮቹ ቢያንስ 5000ን የሚያስወጣ መሆኑን ባለፈው አርብ አስታውቋል። ፕሬዚዳንት ትራምፕ በማግስቱ በሰጡት መግለጫም ተጨማሪ ወታደሮች ከጀርመን ሊወጡ እንደሚችሉ ብቻ ሳይሆን በጣሊያንና ስፔን ካሉት ወታደሮችም ተመላሾች ሊኖሩ እንደሚችሉ ፍንጭ ሰጥተዋል። የሁለተኛውን ዓለም ጦርነት ማብቃት ተከትሎ እንደ አውሮፓ አቆጣጠር በ1947 ዓ.ም የተቋቋመው በአውሮፓ የአሜሪካ ጦር እዝ በጀርመን የሚገኙትን 36,000 ወታደሮች ጨምሮ በተለያዩ የአውሮፓ ሀገሮች 100,000 ያህል ወታደሮች እንዳሉት መረጃዎች ያሳያሉ። ፕሬዚዳንት ትራምፕ ከመጀመሪያው የስልጣን ዘመናቸው ጀምሮ በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ላይ ቅሬታ እንዳላቸው በመግለጽ በአውሮፓ ያሉ ወታደሮችን እንደሚቀንሱ ሲናገሩ የቆዩ ቢሆንም በአሁኑ ወቅት የወሰዱት እርምጃ ግን አውሮፓ በኢራኑ ጦርነት ተባባሪ ባለመሆኑና ቻንስለር ሜርስም አሜሪካ በኢራኑ ጦርነት አልተሳካላትም በማለት በመተቸታቸው እንደሆነ በሰፊው ይነገራል። እርምጃው አንጋፋውን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶን ባያፈርሰውም ሊያዳክመው እንደሚችልና የአትላንቲክ ማዶና ማዶ ግንኙነትንም ከመቼውም ጊዜ ይበልጥ ሊያሻክረው እንደሚችል ተገምቷል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ወይዘሮ ካያ ካላስ ትናንት የአውሮፓና አርሜኒያ የጋራ ጉባኤ ከሚካሄድበት የሬቫን ከተማ በሰጡት አስተያየትም ፕሬዚዳንት ትራምፕ በአውሮፓ የሚገኙ ወታደሮቻቸውን እንደሚቀንሱ ሲናገሩ የነበር ቢሆንም በዚህ ወቅት መሆኑ ግን እንዳስገረማቸው ገልጸው ውሳኔው ግን ኔቶን በአውሮፓ ምሰሶዎች ለማጠናከር የሚያስፈልግ መሆኑን የሚያሳይ ነው ብለዋል።
I think it shows that we have to really strengthen the European pillar in NATO and we have to do more.
ሌሎች የአውሮፓ ህብረት መሪዎችና ባለስልጣኖችም በትራምፕ እርምጃ የተደነቁ ባይሆንም አሜሪካ ግን ጠቅላላ ከድርጅቱ እንዳትወጣና አውሮፓም ለደህንነት ስጋት እንዳይጋለጥ ልዩ ጥረት መደረግ እንዳለበት ያሳሰቡ ነው። የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ ውሳኔውን የአትላንቲክ ማዶና ማዶ ግንኙነትን አደጋ ላይ የሚጥል ነው ሲሉት፣ ቻንስለር ሜርስ በበኩላቸው አሜሪካ አሁንም የጀርመንና አውሮፓ ወዳጅና አጋር መሆኗን ገልጸው እሳቸውም በኢራን ጦርነት ላይ ልዩነት ቢኖራቸውም ከፕሬዚዳንት ትራምፕና ከመስተዳድራቸው ጋር አብረው እንደሚሰሩ አስታውቀዋል። ይሁን እንጂ ፕሬዚዳንት ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ ወዲህ በዩክሬን ጦርነት፣ በግሪንላንድ የይገባኛል ጥያቄና በሌሎችም ልዩነቶች ምክንያት ሲታመስ የቆየው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ አሁን በኢራን ጦርነት በተከሰተው ልዩነት ምክንያት ጭራሹንም እንዳይፈርስ ያሰጋል በማለት ስጋታቸውን የሚገልጹ ጥቂቶች አይደሉም። በደብሊን ዩኒቨርሲቲ ኮሌጅ የአሜሪካ ጥናት ፕሮፌሰር የሆኑት ስኮት ሉካስ እንደሚሉት በአሁኑ ወቅት በአውሮፓና አሜሪካ መካከል የተከሰተው ልዩነት ታሪካዊ ነው።
It is a historic moment for Europe and indeed the world because for the first time since the late 1940s
የተከሰተው ክስተት ለአውሮፓ ብቻ ሳይሆን ለዓለምም ታሪካዊ ነው። ምክንያቱም እንደ አውሮፓ አቆጣጠር ከ1940ዎቹ ወዲህ የአሜሪካና አውሮፓ ወዳጅነት በዚህ ደረጃ ፈተና ሲገጥመው የመጀመሪያው ነው። ከእንግዲህ አውሮፓ በኢራን ጦርነት፣ በዩክሬንና በራሱ የደህንነት ጉዳዮች የራስን አቋም ሊያራምድ ይገባል በማለት በአሜሪካ ድጋፍ መተማመን እንደማይቻል ገልጸዋል። በበርሊን የአሜሪካ ማርሻል ፈንድ የውጭ ግንኙነት ምክትል ፕሬዚዳንት ሱዳ ዳቪድ ዊልፕ ለዲደብሊው በሰጡት አስተያየትም ችግሩ አሳሳቢ መሆኑን ገልጸው የአትላንቲክ ማዶና ማዶ ግንኙነት መበላሸት ምክንያት ግን የአሜሪካ ወታደሮች ከጀርመን መውጣት ብቻ አይደለም ነው የሚሉት።
The decision to remove troops. Also, there was a announcement to levy tariffs.
ባለፈው ሳምንት ወታደሮች እንዲወጡ መወሰኑ ብቻ አይደለም የአውሮፓና አሜሪካ ችግር፣ በመኪኖች ላይም ተጨማሪ ታሪፍ እንደሚጣል ተነግሯል። እነዚህና በተለይም ትራምፕ ግሪንላንድን በኃይል ለመውሰድ መፈለጋቸው የግንኙነቱን ደረጃ አውርዶታል በማለት ሁለቱም ግን ማለት አውሮፓና አሜሪካ የኢኮኖሚና ወታደራዊ ግንኙነቱን ይፈልጉታልና ግንኙነታቸውም ሆነ አጋርነታቸው የተፈራውን ያህል ላይናጋ ይችላል ሲሉ ተስፋ ምኞታቸውን ገልጸዋል። ገበያው ንጉሴ ለዲደብሊው ብራስልስ።
አድማጮች፣ የምሽቱን የዜና መጽሔታችን እስከዚሁ ነበር።